ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የረቡዕ ሐምሌ 22 ምሽት ፕሮግራማችን አሁን ጀመረ። ለምሽቱ ካሉን መሰናዶች አንዱን እናስተዋውቅ። አብይ ርዕስ
የቱን ዝጉና ቆጫን ዝምላችሁ ከቤት እንዳትወጧል። ሁለት ሰዓት ተኩል ላይ በቃ መቱን እንዳለ በስናይፐር እና በአበራው መትረጊስ በሁሉ ቤት በቃ ተጠመደብን። በሁሉ ቤት አንድ ቤት ሲተኮስ አንዱ፣ አንድ ቤት ሲተኮስ አንዱ። መቱን እንዳለ ጭስጭስ አድርገው እንሄዱ። አራቱን የኔ ተረ መሬት ላይ ተኝች።
በቤንሻንጉል ጉምዝ ክልል ጉባ ወረዳ በታጠቁ ሰዎች ጥቃት ቤተሰባቸው ሰለባ ከሆኑባቸው ነዋሪዎች ያንዱን ድምጽ ነው የሰማነው። በምሽቱ አብይ ርዕስ ዘገባ አካተናል። ልዩ ልዩ የኢትዮጵያና ዓለም አቀፍ ጉዳዮች የሚተነተኑባቸው ዘገባዎችም ይኖረናል። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ለቅንብሩ አብራኛለች። እስከ 4 ሰዓት በሚዘልቀው ፕሮግራማችን አብራችሁ እንድታመሹ ከወዲሁ እንጋብዛለን። አሁን አዳነች ፍስሐዬ የዓለም ዜናዎቹን ታቀርባለች። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፍስሐዬ ነኝ። የአማራ ክልልን በተለያዩ ጊዜያት እንዲተራመስ ያደረጉ ከሌላ ቦታ የመጡ ሳይሆኑ የክልሉ ተወላጅ የሆኑ አጀንዳ ተቀባይ ቅጥረኞች ናቸው ሲሉ የአማራ ክልል ርዕሰ መስተዳድር ገለጹ። የቀጣይ የትኩረት አቅጣጫም የእነዚህን ቅጥረኞች ተልዕኮ ማክሸፍ ነው ብለዋል። የአማራ ክልል ምክር ቤት 15ኛ መደበኛ ጉባኤ ትላንት ተጠናቋል። ምክር ቤቱ ለ2013 ባጀት ዓመት 62.7 ቢሊዮን ብር መድቧል። የዳኞቹን ሹመት አጽድቋል። አስቴር ምስጋናው ዝርዝሩን ይዛለች።
ምክር ቤቱ በሁለት ቀናት ቆይተው የአስፈጻሚ አካላት የስራ አፈጻጸም ገምግሟል። በክልሉ ጸጥታም ዙሪያ በሰፊው መክሯል። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ ባለፉት ሁለት ዓመታት በክልሉ በተለያዩ ጊዜያት ሲከሰቱ የነበሩትን ሁከቶች ያስፈጸሙት በክልሉ ያሉ አጀንዳ ተቀባይ ቅጥረኞች ናቸው ብለዋል።
ምን ያህል ባለፉት ሁለት ሶስት ዓመታት ህዝቡ ስቃይ ውስጥ እንደነበር ይታወቃል። የትኛውም አካባቢ ላይ የተነሱ ግጭቶች፣ የትኛውም አካባቢ የነበሩ የክልሉ የሰላምና ጸጥታ መደፍረስ ጉዳዮች ዋናው መነሻና ዋናው አጀንዳ ተቀባይ ራሳችን ውስጥ ያሉ ሰዎች ናቸው፣ የራሳችን ኃይሎች ናቸው። እዚህ ቦታ ይህለል ስለሚባል ነው። እዚህ ላይ በደንብ መስራት አለብን።
የቀጣይ ዓመት የትኩረት አቅጣጫም የአጀንዳ ተቀባዮችን ተልዕኮ ማፍረስ ነው ብለዋል።
አሁን ባለው የክልላችን ሁኔታ የትኛውም ቦታ ላይ ማንም ቢሆን ከህግ በላይ ሆኖ ህገወጥ ድርጊት የሚሰራበት ሁኔታ የለም። አሁንም ግን ያልተሻገርናቸው ጉዳዮች አሉ። በተለይ በአንዳንድ ቀጠናዎች ጫካ ውስጥ ሆነው ሰው የሚያጠቁ፣ ሰው የሚዘርፉ እንዲሁም ደግሞ ከተማን እንደ ጫካ የሚጠቀሙ አካላት አሉ። እነዚህም በሚገባ መልክ ማስያዝና ሁሉም አካባቢ ላይ ወደፊት ስህተት እንዳይፈጠር እንሰራለን።
ምክር ቤቱ ለሁለት ቀናት ባካሄደው ጉባኤ ለ2013 በጀት ዓመት 62.7 ቢሊዮን ብር መድቧል። አንድ ቢሮ ኃላፊና 170 ጠቅላይ የከፍተኛና የወረዳ ዳኞችንም ሹመት አጽድቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በትግራይ ክልል ለሚካሄድ ምርጫ ፍጹም የሚያሰራ ሁኔታ ባይኖርም እንሳተፋለን ሲል በክልሉ የሚንቀሳቀስ የባይቶና ፓርቲ አስታወቀ። ፓርቲው በዛሬው ዕለት በሰጠው መግለጫ የትግራይ ክልል ገዢ ፓርቲ ህወሓት በክልሉ የሚገኙ የፖለቲካ ፓርቲዎች ስም ከማጠልሸትና ከማደናቀፍ ወጥቶ በቀሪው ምርጫ ጊዜ የፖለቲካ ምህዳሩን ለማስፋት ሊሰራ ይገባል ብሏል። ሙልጌታ ጽብሃ ዝርዝር አለው።
መግለጫው አስመልክቶ ማብራሪያ የሰጡት የፓርቲው ጽህፈት ቤት ኃላፊ ተናግረዋል።
ብቤት ጽህፈት ህዝባዊ ወያነ ሓርነት ትግራይ ተሰኒዱ ናብ ህዝቢ ዝቀረበ
በህወሓት ጽህፈት ቤት ተዘጋጅቶ ወደ ህዝብ የቀረበ 36 ገጽ ያለው ጽሁፍ በተለያዩ ሚዲያዎችን በማቅረብ ጥላሸት የመቀባት ስራ እየተፈጸመ ነው። ከዚህም ተሻግሮም የምርጫ ሂደቱም ለማበላሸት በድራማዎች መልክ ለፖለቲካ ፓርቲዎችን የማጥላላት ስራ እየተፈጸመ ነው። በተለያዩ አካባቢዎችም በአባሎቻችን የሚደርሱ የተለያዩ ጫናዎች አሉ። ህወሓት የምርጫ ዘመቻ ሳይጀመር የተለየ የትግል ምዕራፍና ቀጣይ እድገቶች በሚል የህዝባችን ህልውናና ደህንነት ዋስትናው እንዲረጋገጥ እየታገለ ያለውን ባይቶና የተለያዩ ስሞች በመለጠፍ ሁለንተናዊ የሆነ ጥላሸት የመቀባት ሂደት እየፈጸመ ይገኛል ነው ያሉት። በአሁኑ ጊዜ የመንግስትና የፓርቲ ስራዎች ተደባልቀው እየሄዱ ናቸው። ህወሓት ሌሎች ፓርቲዎች በኮሮና ምክንያት እንዳይሰበሰቡ በአስቸኳይ ጊዜ አዋጅ ከልክሎ ለራሱ ግን ስብሰባዎች እያካሄደ ይገኛል ብለዋል። ባይቶናም በቀጣይ የምርጫ ሂደቱ ውጤታማ እንዲሆን በክልሉ ያሉ ለፖለቲካ ምህዳሩ የሚያስቸግሩ እንዲፈቱ ጠይቋል።
ባይቶና አብዚ መረጫ ክሳተፊ የዝብል ዘሎ
ባይቶና በዚህ ምርጫ እሳተፋለሁ እያለ የሚገኘው ለህዝባችን ሲል መስዋዕት እየከፈለ እንጂ የተመቻቸ የሚያሰራ ሁኔታ በፍጹም የለም። በመሰረቱም ባይቶና ለህዝባችን ህላዊ ደህንነትና ዋስትና እንዲሁም በትግራይ ህጋዊ መንግስት ለማስቀጠል ስንል አምነን ብቻ ነው በ2012 ምርጫ እንሳተፋለን እያልን ያለ ነው። በዚህ ሂደት የሚያጋጥሙ ችግሮች ደግሞ እያጋለጠን እንሄዳለን ነው ያሉት። ምርጫው ታሪካዊ ነው ያለው ባይቶና ገዢው ፓርቲ ግን የብልጣብልጥና የጸረ ዲሞክራሲ አካሄድ እየተጓዘ ይገኛል፣ ይህንንም ሊስተካከል ይገባል ሲል ባይቶና አስታውቋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
የዩናይትድ ስቴትስ የአፍሪካ ኮማንድ ሶማሊያ ውስጥ የአልሸባብ አማጽያንን ኢላማ ያደረገ የአየር ድብደባ በያዝነው ዓመት ቀደም ሲል አንድ ሲቪል መግደሉን ሶስት ሰዎችን ደግሞ ማቁሰሉን ገልጿል። የአፍሪካው እዝ እንዲህ አይነት ተግባሮችን አምኖ መቀበል አያዘወትርም። አፍሪኮም በሲቪሎች ላይ ስለሚደርሰው ጉዳት በየአራት ወራቱ በሚያወጣው ዘገባ መሰረት ነው ሶማሊያ ውስጥ በሲቪሎች ላይ ስለደረሰው ጉዳት የገለጸው። ሶማሊያ ውስጥ በአማጽያን ላይ ባነጣጠረው የአየር ድብደባ ሲቪሎች መገደላቸውን አፍሪኮም ሲያምን ለሶስተኛ ጊዜ ነው ተብሏል። ግባችን ምንጊዜም ቢሆን በሲቪሎች ላይ ጉዳት እንዳይደርስ መጠንቀቅ ነው። ነገር ግን የወሰድነው እርምጃ ሳናስበው አንድ ሰው መግደሉን፣ ሶስት ደግሞ ማቁሰሉን ለመረዳት ችለናል ሲሉ የአፍሪኮም አዛዥ ጀነራል ስቲቨን ታውንሰን ትላንት ባወጡት መግለጫ ጠቁመዋል። ቱርክ ምስራቅ ሊቢያ ላይ በጀነራል ካሊፋ ሀፍታር ስር ያሉትን ኃይሎች ለመውጋት ከሶማሊያ በመቶዎች የሚቆጠሩ ቅጥር ተዋጊዎችን ልካለች ሲሉ የሊቢያና የሶማሊያ ምንጮች ጠቁመዋል። ቱርክ ትሪፖሊ ካሉት ሰርተ የተባለችውን ስትራቴጂያዊ ቦታን ለመያዝ ከሚዋጉት ሚሊሻዎች ጎን ሆነው እንዲዋጉ በብዙ ሺዎች የሚቆጠሩ ቅጥር ተዋጊዎችን ልካለች ሲሉ የሊቢያ ወታደራዊ ሚዲያ ስራ አስኪያጅ ኮሎኔል ካሊድ ማህጁብ ባለፈው ሳምንት ለአረብ ቴሌቪዥን ጣቢያዎች ተናግረዋል። በጠቅላይ ሚኒስትር ፋይድ አልሳራጅ የሚመራው የተባበሩት መንግስታት ድርጅት እውቅና ያገኘው የብሔራዊ ውል መንግስት የባህር ጠረፍ ከተማዋን በጀነራል ካሊፋ ሀፍታር ከሚመራው የሊቢያ ብሔራዊ ሰራዊት ለማስመለስ ቃል ገብቷል። ቃጣርም በበኩሏ በብዙ ሺዎች የሚቆጠሩ የሶማሌ ተዋጊዎች በሊቢያ አስፈራለች ወይም በማስፈር ሂደት ላይ ትገኛለች ሲል የሶማሊ ጋርዲያን የተባለው ድረገጽ ዘግቧል። ከተመለመሉት ሶማሌዎች አንዳንዶቹ የቃጣር ወታደራዊ ኃይል አካል ለመሆን የተመለመሉ ነበሩ ተብሏል። ቱርክ ሶማሊያ ውስጥ በርካታ ወታደራዊ ሰፈሮች እንዳሏት ተገልጿል። የአረብ ሚዲያ በገለጸው መሰረት ቱርክና ቃጣር የሶማሊያ ወታደሮችንና የስለላ ሰራተኞችን አሰልጥነዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት ዓለም አቀፉ የኮቪድ-19 ወረርሽኝ ሂፓታይተስ ቢ እና ሲ በሽታን በማጥፋት በኩል ተገኝቶ የነበረውን ስኬት እየተፈታተነ ነው ሲል አስጠንቅቋል። ሂፓታይተስ ቢ እና ሲ ጉበት ላይ ጉዳት ከማድረሱም በላይ ካንሰር ሊያስከትል ይችላል። ትላንት የዓለም የሂፓታይትስ ቀን ታስቦ በዋለበት ወቅት የዓለም የጤና ድርጅት ሂፓታይትስ በሽታ ከእናት ወደ ሕፃን እንዳይተላለፍ ለማቆም እርምጃ እንዲወሰድ ጥሪ አቅርቧል። በዓለም ደረጃ 325 ሚሊዮን የሚሆኑ ሰዎች በሂፓታይትስ ቢና ሲ ተይዘዋል። በ1.3 ሚሊዮን የሚገመቱ ሰዎች በየዓመቱ በበሽታው እንደሚሞቱ ታውቋል። አስተማማኝ የሆነ የክትባት መድኃኒት በመኖሩ እንደ አውሮፓ አቆጣጠር ከ1980ዎቹ ዓመታት ወዲህ በሂፓታይተስ ቢ የሚያዙ ከአምስት ዓመት ዕድሜ በታች የሆኑ ልጆች ቁጥር ከ5% ወደ 1% በታች መውረዱን የዓለም የጤና ድርጅት ጠቁሟል። ነገር ግን ይህ ስኬት በአንዳንድ የዓለም ሀገሮች በተለይም ከሳራ በመለስ ባሉት የአፍሪካ ሀገሮች በቂ የሂፓታይተስ ቢ ክትባት ስለማይሰጥ በሽታውን ለማጥፋት የሚደረገውን ጥረት እያሰናከለ መሆኑን የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አስገንዝበዋል። በአሁኑ ወቅት የዓለም ትኩረት ኮቪድ-19 ላይ በመሆኑ ሂፓታይተስን ለማጥፋት በሚደረገው ጥረት የተገኘውን ስኬት ሊያሰናክል ይችላል በማለት ዶክተር ቴድሮስ አሳስበዋል። የኮቪድ-19 አጫጭር ዜናዎች። በእስልምና እምነት አብይ ሃይማኖታዊ በዓል የሆነው ሀጅ ዛሬ በሜካ ሳውዲ አረቢያ ተጀምሯል። በዓለም አቀፍ የኮሮና ቫይረስ መዛመት ምክንያት የምዕመናን ቁጥር ያነሰ ነው ተብሏል። በእስላም እምነት መሰረት አንድ ሙስሊም በህይወቱ አንድ ጊዜ ሜካ ሄዶ በዓሉን እንዲያከብር ይጠበቅበታል። በዚህ መሰረትም በየዓመቱ ከ2 ሚሊዮን በላይ የሚሆኑ ሰዎች ወደ ሜካ ይጓዙ ነበር። ነገር ግን ሳውዲ አረቢያ በኮሮና ቫይረስ ምክንያት ማንኛቸውም ዓለም አቀፍ መንገደኞች ወደ ሀገሪቱ እንዳይገቡ አግዳለች። ስለሆነም በበዓሉ የሚገኙት 1000 የሚሆኑ የሀገሪቱ ተወላጆችና ከሳምንታት በፊት የተመረጡ የውጭ ተወላጅ ነዋሪዎች መሆናቸው ታውቋል። በበዓሉ የሚገኙት ሰዎች ከ20 እስከ 50 ዓመት ዕድሜ ክልል ውስጥ ያሉ ሲሆኑ ወደ ሜካ ከመሄዳቸው በፊት የቫይረሱ ምርመራ የተደረገላቸው መሆኑ ተገልጿል። የሐጅ በዓል ከመጀመሩ በፊትም በሆቴሎቻቸው ተወስነው ለመቆየት ይገደዳሉ። የ5 ቀናት በዓል ሲያበቃም ለአንድ ሳምንት ያህል ኳራንቲን ላይ መቆየት ይጠበቅባቸዋል። ሳውዲ አረቢያ ከ270,000 በላይ የተረጋገጠ የኮቪድ በሽተኞች እንዳሏት፣ ወደ 2800 የሚጠጉት ደግሞ እንደሞቱባት ታውቋል። ወደ አውስትራሊያ ስናመራ ደግሞ ኩዊንስላንድ የተባለው የሰሜን ምስራቅ ክፍለ ግዛት ባለስልጣኖች የኮሮና ቫይረስ መዛመትን ለመከላከል ሲሉ ከመጪው ቅዳሜ አንስቶ የሲድኒ ነዋሪዎች እንዳይገቡ ያግዳሉ ተብሏል። የቪየትናም ባለስልጣኖች በድንገት ተከሰተ የተባለውን አዲስ የቫይረሱን መዛመት ለመቆጣጠር እየተሯሯጡ መሆናቸው ተገልጿል። ቀደም ሲል በዓለም ደረጃ የላቀ የተሳካ መከላከል ካሳዩት ሀገሮች አንዷ በመሆን ተሞግሳ ነበር። ቪየትናም እስካለፈው ቅዳሜ ድረስ ለ99 ቀናት ያህል የቫይረሱ መዛመት አልታየባትም ነበር። በሌላ ዜና ሳይንስ አድቫንስ በተባለው መጽሔት ላይ የወጣ አዲስ ዘገባ በገለጸው መሰረት የኮቪድ-19 በሽተኞች ለምን የማሽተት ስሜታቸው እንደሚጠፋ ለማወቅ ተችሏል። ኮሮና ቫይረስ ሽታውን አነፍንፎ ወደ አንጎል የሚያስተላልፈው ህዋስ ውስጥ ሰርስሮ በመግባት ጉዳት ስለሚያደርስበት እንደሆነ ሃርቫርድ ዩኒቨርሲቲ ያለው የሕክምና ክፍል ጠቁሟል። በጥናቱ መሰረት የሰውነታችን የሽታ ስሜት ከጣዕም ስሜት ጋር የተያያዘ በመሆኑ የምግብ ጣዕምን የመለየት ብቃትን ይጎዳል። የማሽተትና የጣዕም መለየት ብቃታቸውን አጥተው ከነበሩት ከቫይረሱ የዳኑ በሽተኞች 90% እንደተመለሰላቸው ተመራማሪዎቹ ጠቁመዋል። በሌላ ጥናት ደግሞ አንድ በኮቪድ-19 የተያዘ ሰው በድጋሚ ሊያዝ ይችል እንደሆነ ለማወቅ የሳይንስ ጠቢባን እየተመራመሩ ነው። የኮቪድ-19 ቫይረስን የሚያስከትለው የኮሮና ቫይረስ አይነት አዲስ በመሆኑ ብዙ የማያውቁት ነገር እንዳለ የሳይንስ ጠቢባን ጠቁመዋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነችን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የረቡዕ ምሽት ፕሮግራማችን ነው። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በአሃዱ ሬዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። የዕለቱ የኢትዮጵያና ዓለም አቀፍ ዜና የሚተነተንበት የመጽሔት ክፍለ ጊዜ ላይ ደርሰናል። ወደዚያ ከመሻገራችን አስቀድሞ ግን የዛሬ መደበኛው ኢትዮጵያውያን በአሜሪካ መሰናዶ ምን ይዞልናል?
ይሄ ውሳኔ በጣም ውሱን የሆነ የጠቅላይ ፍርድ ቤት የሰጠው ውሱን በሆነ ጥያቄ ላይ ነው። ማለትም የአንድ ሰው ድንበር ላይ ያለ አገር ውስጥ ገብቶ ነዋሪ ያልሆነ አዲስ መጤ ሰው ምን ያህል ነው መብቱ? የይግባኝ መሰማት መብቱ ምን ያህል ነው? በእስር ቤትስ ቆይቶ መታሰሩ ምን ያህል ነው የሚለውን ጥያቄ ነው የፈታው።
ካሊፎርኒያ ሳን ሆዜ ከተማ የሚኖሩት የህግ ጠበቃ የሚ ጌታቸውን ድምጽ ነው የሰማነው። በኢትዮጵያውያን በአሜሪካ ስለ ኢሚግሬሽን እና ጥገኝነት ወቅታዊ ጉዳዮች ዙሪያ ማብራሪያ ይሰጡናል። አሁን ወደ ምሽቱ አብይ ርዕስ እንለፍ። ከትናንት በስቲያ በቤንሻንጉል ጉሙዝ ክልል ጉባ ወረዳ በተለያዩ ቀበሌዎች የታጠቁ የአካባቢው ተወላጆች በአማራ ተወላጆች ላይ በፈጸሙት ጥቃት የ14 ንጹሃን ዜጎች ህይወት ማለፉንና 6 ሰዎች መቁሰላቸውን የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር ለአሜሪካ ድምጽ ገለጹ። ዋና ዳይሬክተሩ አቶ ግዛቸው ሙሉነህ እንደሚሉት ድርጊቱን የፈጸሙት የህወሓት ተላላኪዎች ናቸው። ቪኦኤ ያነጋገራቸው የጥቃቱ ሰለባዎች ጥቃቱ በዘር ልዩነት ላይ ያነጣጠረ ነው ይላሉ። የቤንሻንጉል ጉሙዝ ክልል ያስተዳደርና ጸጥታ ጉዳዮች ምክትል ቢሮ ሐራፊው አቶ አብደላዚዝ መሐመድ ግን ጥቃቱ ብሔርን መሰረት ያደረገ አይደለም፣ የህዳሴ ግድቡን ውሃ ሙሌት መጠናቀቁን ተከትሎ ስኬቱን ለማደናቀፍ ተላላኪዎች የፈጠሩት ነው ብለዋል። ዝርዝሩን አስቴር ምስጋናው ከባህር ዳር ይዛለች።
ሐምሌ 22/2012 ዓመተ ምህረት ማለትም ከተናንትና በስቲያ ምሽት ላይ በቤንሻንጉል ጉሙዝ ክልል ጉባ ወረዳ በተለያዩ ቀበሌዎች በሚኖሩ የብሔር መሰረት ያደረገ ጥቃት በመፈጸሙ የ14 ንጹሃን ዜጎች ህይወት አልፏል፣ 6 ሰዎች ደግሞ ቆስለው ሆስፒታል እንደሚገኙ ከመንግስትና ከአካባቢ ነዋሪዎች ያገኘነው መረጃ ያመለክታል። በጉባ ወረዳ ያቡኑ መንደር የሚኖረው ሲሳይ አበበ ከእርሻ ስራ ወደ ቤቱ እንደተመለሰ ነው ጥቃት ሊፈጸምበት እንደሆነ ባንድ ዘመዱ የተነገረው። ወዲያው ሚስቱን ይዞ ከአካባቢው እንደወጣ ይናገራል።
አረሙ ላይ እንደ ቤታችን ስንገባ መሽቷል፣ ለምሸቱ አንድ ሰዓት እያለ ነው። ጥይት ተኩሱ ሲጀመር የሚስቴንዬ ሌሎችም ነበሩ የአብረው ጓደኞች እንዲህ በጨለማው ምሸቱ 2 ሰዓት ይሆናል። ወደ ማንኩስ ወረዳ ዝም ብለን በቃ ብላለ 7 ሰዓት ወደን ገባል። በኋላ ጠዋት ወደን ተመልሰን ስናይ በቃ ለማየት በጣም ያስጠላል፣ መፈጠር በጣም ያስጠላል።
ይታወቃሉ እነዚህ ሰዎች ይህን ጥቃት የፈጸሙት
አካባቢ ነዋሪ ናቸው። እነዚህ ሌላ ደግሞ አሉ። አንድ ደግሞ ማሪ ይባላል። እንዲያርጎ በቃ እየተመሳቀረ እያለ እሱ ነው እንዲያርጎ አሁን ተይዟ ላይ እሱ ነው እንደዚህ ያደረገን ማለት ነው። የቀይ ቤት እነሱ የሚያውቁ ከኛ ጋር ነዋሪ ስለሆኑ ያኔ ገሌ ቤት ነው ያኔ ገሌ ቤት ነው አንተ ገሌ ቤት አንተ ገሌ ቤት ብያሉ ከበየ ደጃፉ ሳይወጣ ሳይወጡ ደጃፉ ነው ይመስል በቃ ደጃፉ ላይ ማለት ነው። በሩን ይዘውብና ቤታችን ዝም ብለን ምንም የያዝነው ነገር የለም። ደጃፉ ላይ ስንወጣ በመብራቱ በቃ ዝም ብለው መጡና ቤት ነው ደጃፍ ላይ ነው የወደቀ።
በወቅቱ ግን እንደው የጸጥታ አካል ለመጥራት ጥረት አላደረጋችሁ?
ስልክ ብንደውል ብንልም ማንም የደረሰልን የለም።
ከዚህ በፊት ተፈናቅላችሁ ወጥታችሁ ነበር?
እየሸሸነ ዙሮን እየገባ ነው ማለት ነው።
በአሁኑ ሰዓት በፓዊ ሆስፒታል ጉዳት የደረሰባቸውን የቅርብ ዘመዶቹን እያስታመመ ያለው ማንኩሽ ቀበሌ ጃንያ መንደር የሚኖረው አቶ ሰጠኝ አወቀ ጥቃቱን የፈጸሙት የምናውቃቸው አብረን የበላን አብረን የጠጣን ናቸው ብሏል።
አንድ ሰዓት ላይ ማለት ነው ምሸት ላይ አዝመራው ይህን ስንመለስ ከተማ ልገባ ስል 100 በላይ ይሆናሉ። ታያቸው ሩጭ ወደ ቃሻ ስገባ ተከተሉ እየተወሰነ ሩጭ አመለጥኳቸው። ጨለማውን እ ለሀበሻው ላለው ሰው ደወልኩና በቃ ዛሬ ጉሙዞች ታጣቂ ነው ያዩ ጥቁር ለባሽ ነው ሁሉም ተጠንቀቁ ስል ዳርኩና ለአክስቴ ልጅ የቤት ሩጭ ገባውን ፋታችን እንውጣ ስለው ለቀበሌ ሲደውልለት እንደዚህ አይነት ችግር መጥተው ገብተዋል እንዴት ነው ሲለው ቤቱን ዝጉና ቆጭበል ዝም ብላችሁ ከቤት እንዳትወጧል። 2 ሰዓት ተኩል ላይ በቃ መቱን እንዳለ በስናይፐር እና በአበራው መትረየስ በሁሉ ቤት በቃ ተጠመደብን። በሁሉ ቤት አንድ ቤት ሲተኮስ አንዱ መቱን እንዳለ ጭስጭስ አድርገው እንሄዱ። 4ቱን እኔ የተረ መሬት ላይ ተኝች።
ያጣኸው የቅርብ ቤተሰብ አለ?
አዎ የገዛ ወንድሜ
እሱም ብቻ ነው ቤተሰቡን ጭምር ነው።
3 ቁስለኞች ጥቅሞች ናቸው። ዝም ብለን ነው የምናንከላፍሳቸው አለ። ዶክተሩ ላይ ቀዳል ይሰፋል፣ ግን ጥይት ወዳቸው ያንዱ
ቅድም ስታወራኝ መቱን መጠው በቤታችን ላይ መቱትን ያልክ እንደው ተራውን ነው የመቱ ወይ?
አንድ ቀይ የተረፈ የለም በቃ ሁሉም የደምድሞት ይወጡ።
ቀይ ስትል ምን ማለት?
አማራውን ቤት ብቻ ነው የመጡ እዛ እንዲሁም ዝት አልመጡ።
ጉዳት ያደረሱት ይታወቃሉ?
የተወሰኑ ሰዎች ያው ታወቃሉ። አብሮ እየበላ እየጠጣ ነው የሚንፈረው፣ እየሳቁ እየተጫወቱ አብረው ቢራ እየጠጡ አብረው ለስላሳ እየጠጡ።
አሁን እነዚህ ያልከኝ ሰዎች በሙሉ በቁጥጥር ስር ውለዋል ተይዘዋል?
አንዱ ብቻ ነው የተያዘ። አሁን ሳያስነቃ አብሮ ሀበሻው ጋር ቀይ ሰው ጋር ጠዋት ሲገኝ ምን ተገኘበትኝ እነሱ ጋር ሲዞር ያደረው ጤዛው እንዳለ በቃ ልብሱ እንዳለ እንደውሃ የታጠበ ቤቱን ጠዋት እጀሰ ኛ ጎረቤት ይደርስል እንደሆነ የህግ ቤትን ስቆፈቆፈው ልጆችም ቅድሚያ ነው ወደ ናንኩስ ወደ ጉባው የሰደዘ ምሽትን አድርጎ የሱ ቤት ተዘግቶናል። ቤት ደግሞ ጥይት ማታ ሲተኮስ 2 ሰዓት ላይ ተኩስ
አቶ ሰጠኝ እንደሚለው የጥቃቱ ሰለባ የሆኑ የ14 ሰዎች አስከሬንም ወደ ባህር ዳር ተሸኝቷል።
ጠቅላላ 14 ሰው ነው ድምር የሞተ፣ 7 ሰው ቁስለኛውም ፓዊ ነው ያለ። 14 ግን ተጭኖ ወደ ማል ሀገር ወደ ባህር ዳር አለ።
የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙልነ እንዳሉት ግን አስከሬናቸው ወደ ባህር ዳር ሳይሆን በዘመዶቻቸው ጥያቄ ወደ ተለያዩ አካባቢ እንዲመጣ አመቻችተናል ነው ያሉት።
በርከት የሚለው ቁጥር ከሞቱት ውስጥ ከ14ቱ እዚ ምራብ ጎጃም ሰከላ አካባቢ ያሉ ናቸው። እንግዲህ ሰው ፍቅሬን ለማምጣት ከዚህ ከቦታውም ጭምር ሰው አንቀሳቅሰናልኛ ከዚህ ካያሉበት ከቤተሰቦቻቸው አካባቢ ባሉበትም አንቀሳቅሰን አጅበን አስክሬኑን በክብር ወደ የአካባቢው አምጥተን የገባበት ሁኔታ ነው ያለው። ሁለት ሰዎች ጎንደርና አንድ ሰው ዛጃዊ ነው ከሞቱት ሰዎች ውስጥ ያለው መረጃው ደርሶናል። እነዚህንም በየአካባቢው እንዲደርሱ ነው ያረጋግጠው።
የጉባ ወረዳ የመንግስት ኮሙኒኬሽን ጉዳዮች ቡድን መሪ አቶ ግርማ ንጋቱ እንደሚሉት ጥቃቱ የተፈጸመው በአካባቢ ባሉ ሽፍታዎች ነው። ከሽፍታዎቹ ጋር በመሆን ጥቃቱን ያደረሱ የአካባቢው ተወላጆችና አንድ የሌላ ብሔር ተወላጅ እንዳለ ደርሰንበታል።
ክስተቱን የፈጠሩት አካላት ሽፍቶች ናቸው የተባለ ነው ያለው። በፊትም በሁለት ሳምንት አካባቢ የሚሆን ጊዜ በግምት ማለት ነው የአንድ ሹፌር ከነረዳቱ መንገድ ላይ በመጠበቅ እንደዚህ ገለዋል። ትናንትናም በአልሳሰበ ሁኔታ እነዚህ ሰዎች ለጉዳት አድርሰዋል ማለት ነው።
ቀደም ብዬ እነዚህ የጥቃቱ ሰለባ የሆኑ አንዳንድ ሰዎችን አናግሬ ነበረ። ጥቃቱን የፈጸሙት የምናውቃቸው አብረን የበላን አብረን የጠጣን የጉምዝ ተወላጆች ናቸው ነው ያሉ።
ሽፍቶቹ ከመጡ በኋላ ከሽፍቶች ጋር እኛ ጋር አብሮ የበሉ አብሮ የጠጡ ሰዎች ተቀላቅለው አብሮን የጨፈጨፉን የሚል መረጃ ለእኛም ሲሰጡ ነው የነበረ። እዚሁ አካባቢ ያሉት የተጠለሉ ሰዎች ማለት ነው መረጃ በማቀበልም ስልክ በማስጠትም ብዙ ነገር በሎች የደገፉ ነው የተባሉትን በቁጥጥር ስር የማዋል ስራት ይሰጠናል እስካሁን ደስ ማለት ነው። እና የትግራይ ተወላጅ የተባለውም በእርግጥ አለ፣ እሱም በቁጥጥር ስር የዋለበት ሁኔታ አለ።
የቤኒሻንጉል ጉሙዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱላዚዝ መሐመድ ጥቃቱ ብሔርን መሰረት ያደረገ አይደለም፣ የግድቡን የውሃ ሙሌት መጠናቀቅን ተከትሎ ስኬቱን የማይደግፉ ተላላኪዎች የፈጠሩት ጥቃት ነው ብለዋል።
የግብጽ ተላላኪዎች መሆኑን ነው እኛ የደረስንበት። አንደኛ የውሃ ሙሌት በተሳካ ሁኔታ እንዳይፈጸም እንቅፋቶችን መፍጠር ጋር በተያያዘ ነበረ እንቅስቃሴው ማለት ነው። እና አገሪቱ ወይም ክልሉ እንዳይረጋጋ የብሔር ግጭት ለማስመሰል በየአካባቢው የብሔር ግጭት እንዲነሳ የተሰራ ሴራ ነው። ይህ ጥቃት ከመፈጸማቸው በፊት ከጸጥታ ኃይሎቻችን ላይ የተኩስ ልውውጥ ነበረ እና ባሉበት ቦታ ላይ እየተበታተነ ነበረ። አንድ አምስት የሚሆን ሰው ሞቷል በተኩስ ልውውጥ ማለት ነው።
የጸጥታ ኃይል ነው ወይስ
እነዚህ ሽፍቶች ነው እንጂ? ተጠርጣሪዎች ደግሞ በዚህ ጉዳይ ላይ እጃቸው አለ ተብሎ የተጠረጠሩ ሰዎች ወደ 20 የሚሆን ሰው ተይዟል። ስር 12 የሚሆን መሳሪያ፣ የቡድን መሳሪያ አንድ አርቢጂ እና ሁለት ቆምቡላ።
ቀደም ብለው ሲናገሩ የግብጽ ተላላኪዎች ናቸው የህወሓትም ተላላኪ ናቸው ብለውኛል እና ማረጋጋጫችሁ ምንድን ነው?
መቀሌ ቆይቶ የመጡ አሉ፣ ከሱዳን ደግሞ የመጡና ይህንን ተልእኮ ይዞ የመጡ ናቸው። ማረጋገጫ ከዚህ በላይ ምን ይፈለጋል?
እነዚህ በቁጥጥር ስር የዋሉት ናቸው ማለት ነው?
አዎ ማረጋገጫዬ ማለት ይሄ ነው።
በአሁኑ ሰዓት እንግዲህ ጥቃቱ ጋር በተያያዘ ሰው በቁጥጥር ስር አውላቸዋል።
ጠቅላላ 30 ሰው በቁጥጥር ስር አውለናል። በህዝብ በኩል የብሔር ግጭት እንዳልሆነ እንዲታወቅ ነው። እስካሁን ገና እጃቸው አለበት የሚባሉ አንድ በአንድ በመልቀም ለህግ የምናቀርብና አጠቃላይ ለህዝብ ይፋ የምናደርግ መሆኑን ነው።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ በአማራ ተወላጆች ላይ ጥቃት የተፈጸመው በጽንፈኛ የህወሓት ተላላኪዎች ነው ብለዋል።
14 ንጹሐን ዜጎች ላይ የታጠቀ ቡድን በጥይት ግድያ ፈጽሟል። ከስድስት ሰዎች በላይ የሚሆኑ ሰዎች ደግሞ ቆስለው ወደ ሕክምና ሄደዋል። ሰው ሰላም ነው ብሎ ስራውን እየሰራ ባለበት ባረፈበት እፍቶ በተቀነባበረ ሁኔታ በታቀደ ሁኔታ የቲፒኤልኤፍ ተላላኪዎች የጽንፈኛ ኃይሎች ተላላኪዎች በፈጸሙት ተኩስ ነው ሰው ያለፈውን።
ስለ ጥቃቱ ከትግራይ ክልል መልስ ለማግኘት ያደረኩት ሙከራ ለዛሬ አልተሳካም። እንደተሳካ የምመለስ ይሆናል። ከሶስት ቀናት በፊት የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ለምክር ቤቱ ባቀረቡት ሪፖርት ክልሉ ከአጎራባሽ ክልሎች ጋር መልካም ግንኙነት እንዳለው ገልጸው በተለይ ከቤኒሻንጉል ጉሙዝ ክልል ተፈናቅለው መጥተው የነበሩ ዜጎችን ወደ ቀያቸው መመለሳቸውን በተናገሩበት ምሽት ነው ጥቃቱ የተፈጸመው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዕለቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ ፖሊስ በአቶ ጀዋር መሐመድ ቤት አደረግኩት ባለው ብርበራ ህገወጥ የመገናኛ መሳሪያዎች እንዳገኘ ለፍርድ ቤት ገለጸ። ለቀሪ ስራዎችም ተጨማሪ የምርመራ ጊዜ ጠይቋል። አቶ ጀዋር የተጠረጠሩባቸውን የወንጀል ድርጊቶች አስተባብለዋል። ፍርድ ቤቱ ተጨማሪ የምርመራ ጊዜ ሰጥቶ ተለዋጭ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝሩን ይዟል።
ፖሊስ ዛሬ በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ለደታ ማስቻያ ችሎት አቶ ጀዋር መሐመድን በተጠረጠረባቸው ድርጊቶች ላይ ያከናወነውን የምርመራ ሥራ ዘርዝሯል። በዚሁ መሰረት በተጠርጣሪው ቤት ለሁለተኛ ጊዜ ተደረገ በተባለ ፍተሻ የኢትዮጵያ ቴሌኮም የመገናኛ አውታር ቢዘጋ ወይንም ቢጠፋ እንኳን ያለምንም ችግር ይህን እንቅፋት አልፎ ማንኛውንም መረጃ ማሰራጨት የሚችል የሳተላይት ማሰራጫ መሳሪያ ማግኘቱን ለፍርድ ቤቱ ተናግሯል። መሳሪያዎቹም ከህግ ውጪ ወደ ሀገር ውስጥ መግባታቸውን እነዚህ መገናኛ መሳሪያዎች የተተከሉትም ከውጭ ባለሙያዎች በማስመጣት መሆኑን ፖሊስ አስረድቷል። በእነዚህ መሳሪያዎች የታዋቂ ሰዎችን የመንግስት ባለስልጣናትንና የመሳሰሉትን የስልክ ግንኙነቶችን ለመጥለፍ ተጠርጣሪው እንደሚጠቀሙበት ፖሊስ ተናግሯል። በተጨማሪም ፖሊስ ከተጠርጣሪ ተሽከርካሪዎች 7 ሽጉጦች ማግኘቱንና በእነዚህ ሽጉጦች ላይ የታተመው መለያ ቁጥር ከፋብሪካው ውጪ በህገ ወጥ መንገድ የታተመ መሆኑን በፎረንሲክ ምርመራ ማረጋገጡን አብራርተዋል። ከዚህም በተረፈ ከአርቲስት አጫሉ ሁንዴሳ ግድያ በኋላ በኦሮሞ ሚዲያ ኔትወርክ አመራር ሆነው ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጭ መልእክት እንዲተላለፍ በማድረግ በኦሮሚያ በተለያዩ ከተሞች ግጭቶችን በመቀስቀስና በሌሎችም የተለያዩ የወንጀል ድርጊቶችን መፈጸማቸውን የሚያሳዩ ማስረጃዎች መሰብሰቡን ፖሊስ ለፍርድ ቤቱ ገልጿል። አክሎም ቀሩኝ ያላቸውን ምርመራ ሥራዎች በመዘርዘር ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው ፖሊስ ፍርድ ቤቱን ጠይቋል። የተጠርጣሪ ጠበቆች በተራቸው የመርማሪ ፖሊስ የሥራ ክንውን ዘገባ በቀደሞች ሁለት ካቀረባቸው የሥራ ክንውኖች ምንም የተለየ አዲስ ውጤት አላሳየም ሲሉ ተቃውመዋል። የሰነድ ማስረጃ እንዳልተሰበሰበ በመጠቆምም ይህ እስከ መቼ ይቀጥላል ሲሉ ጠይቀዋል። በተጨማሪም ፖሊስ የምስክሮች ቃል ተቀበልኩ ቢልም ምስክሮቹ በደንበኛቸው ላይ የወንጀል ተሳትፎን በመለየት ያቀረቡት በግልጽ አላስረዳም ብለዋል። በመሆኑም አጠቃላይ የምርመራ መዝገቡ ሥራ ውስብስቡን የወንጀል ድርጊት ግልጽ እያደረገ መሄድ ሲገባው ጥቅልና ሚዛን የሚደፋ አይደለም ሲሉ ተቃውመዋል። በመሆኑም ፖሊስ የጠየቀው የ14 ቀን ተጨማሪ የምርመራ ጊዜ ሳይሆን አጭር ቀጠሮ እንዲሰጠው ጠይቀዋል። አቶ ጀዋር መሐመድም እንዲናገሩ ፍርድ ቤቱ ፈቅዶላቸዋል። እንደሳቸው አባባል ሕገ ወጥ በሆነ መንገድ ገብተው ተተክለዋል የተባሉት የመገናኛ መሳሪያዎች ቀረጥ ተከፍሎባቸው በሕጋዊ መንገድ የገቡ መሆናቸውን በመግለጽ ወደ ሀገር ከገቡበት ጀምሮም በኢትዮጵያ ሰላም እንዲሰፍን እንጂ ለግጭት እንዳልሰሩ የፖሊስን ጥርጣሬ በማስተባበል ለፍርድ ቤቱ ተናግረዋል። በመጨረሻም ፍርድ ቤቱ መዝገቡን መርምሮ ለፖሊስ ተጨማሪ የ12 ቀን የምርመራ ጊዜ በመፍቀድ ለነሐሴ 5 ቀን 2012 ዓ.ም ተለዋጭ ቀጠሮ ይዟል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአርቲስት ሀጫሉ ሁንዴሳን መገደል ተከትሎ አባላታችንና ደጋፊዎቻችን በጅምላ ታስረውብናል ሲሉ በኦሮሚያ ክልል የሚንቀሳቀሱ 3 የፖለቲካ ድርጅቶች ተናገሩ። ጠቅላይ አቃቤ ሕግ በበኩሉ በቁጥጥር ስር የዋሉት ሰዎች በወንጀል በመጠርጠራቸው እንጂ በፖለቲካ አመለካከቱ የታሰረ የለም ብሏል። ሙክታር ጀማል ዝርዝሩን ይዟል።
በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ድርጅቶች የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሚያ ብሔራዊ ፓርቲ አባላቶቻቸው በጅምላ መታሰራቸውን፣ የተገደሉና የቆሰሉ እንዳሉና ጽህፈት ቤቶቻቸው እንደተዘጉባቸው ገልጸዋል። የኦሮሞ ነጻነት ግንባር የድርጅቱ ከፍተኛ አመራሮችን ጨምሮ የት እንዳሉ የማያውቃቸው አባላቶቹ መኖሩን ለቪኦኤ አስረድቷል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና እንደተናገሩት የሕግ የበላይነትን ሽፋን በማድረግ አባላቶቻችንና ደጋፊዎቻችን ላይ ከፍተኛ ወከባ እየደረሰባቸው ነው ብለዋል።
ለምሳሌ 6 ዞን ኃላፊዎች ታስረዋል። ቢሮዎቹም ተዘግተዋል። ብዛት ያላቸው የወረዳ ቢሮዎች ተዘግተዋል። 17 አባሎቻችንና ደጋፊዎች ተገለዋል። አመራሪን ጨምሮ ከመቶ በላይ ሰዎች ታስረዋል። መቀሌ ገርባ ድርጅቱ ምክትል ነው። ጀዋር መሐመድ፣ ዛቡረና፣ ደጀኔ ጣፋ፣ እዚህ ደግሞ አዲስ አበባ ዩኒቨርሲቲ የሚያስተምር የአንድ ፋክልቲ ዲን ዶክተር ሁሴን ከድር፣ ለምሳሌ ማዕከላዊ ኮሚቴ አባል የሆነ አንዋር ሳኒ የሚባል ሀረር ላይ ወይም ሀሮማያ ላይ የታሰሩት አሉ። አባላት እና በወደኛ የሚቀርቡ 40 ሰዎች ከፍተኛ ድብደባ ተካሂዶባቸዋል። እንግዲህ መንግስት ያለው ከ7000 በላይ ታስሯሉ። አብዛኛው ያው እንደሚታወቀው ኦሮሚያ ነው። ትንሽ የተወሰነ አዲስ አበባ ቢኖርም ስለዚህ በህዝብ ደረጃ እንግዲህ ምንድነው እስር በጥፋት የተካሄደባቸው ቦታዎች ከ97 ጀምሮ ያሸነፍንባቸው ቦታዎች ናቸው።
አባላቱ በምዕራብ አርሲ፣ በባሌና ሐረርጌ ዞኖች እንደታሰሩበት የሚገልጸው የኦሮሚያ ብሔራዊ ፓርቲ በበኩሉ ታስረው ፍርድ ቤት ያልቀረቡ መኖራቸውንም ገልጿል። የፓርቲው ዋና ጸሐፊ አቶ መሐመድ አህመድ ለቪኦኤ እንደገለጹት ይህ ነው የሚባል ክስ ስላልቀረበባቸው ለአባሎቻቸው ጠበቃ ለማቆም መቸገራቸውንም ተናግረዋል።
ብዙ ሰዎች እየታሰሩ ነው ያሉት። ከኛ ፓርቲም አመራርን ጨምሮ ብዙ ሰዎች ነው በየቦታው እየታሰሩት ያሉት። ከነዚህ መካከል በአመራር ፖዚሽን ላይ ያሉት ወደ 7 ሰዎች ናቸው የታሰሩት እስካሁን። አባሎች ደግሞ ወደ 15 ናቸው። እነዛም ደግሞ ደጋፊዎቹም ታስረው ነው ያሉት። እስካሁን ኦስሎ ወደ ሆስፒታል የገቡትም አሉ፣ 10 ሰዎች ገደማ ይሆናሉ። እነዛም ደግሞ የሞቱት ደግሞ ወደ 15 ናቸው እስካሁን ማለት ነው፣ በመረጃችን ነው ከምንጫችን ያደረሰን ማለት ነው።
የፖለቲካ ድርጅቶችን ክስ በተመለከተ የኢትዮጵያ ጠቅላይ አቃቤ ሕግ የአርቲስት ሀጫሉ ሁንዴሳ እንግድያ ተከትሎ በተፈጠረው ግርግር ሰዎች መታሰራቸውን ገልጿል። በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፍቃዱ ጸጋ ለቪኦኤ እንደተናገሩት በደረሰው ጥፋት እንጂ በፖለቲካ አስተሳሰቡ የታሰረ ማንም ሰው የለም ብለዋል።
እኛ ስናስር የፖለቲካ አስተሳሰባቸውን አላየንም። የመንግስት ሰራተኛ መሆናቸውን አላየንም። አመራር መሆናቸውን አላየንም። እናንተም እንደምታውቀው የመንግስት አመራሮች ተይዘዋል። የአካባቢው ማለቴ ነው። የከተማ ከንቲባዎች፣ ወረዳ ላይ የሚሰሩ ሰዎች ተይዘዋል። የመንግስት ሰራተኞች ተይዘዋል። በዚህ መሀል የተቃዋሚ ፖለቲካ አባላቶች ተይዞ ሊሆን ይችላል። የተያዙት በፖለቲካ አስተሳሰባቸው ሳይሆን በወንጀሉ ውስጥ በመሳተፋቸው ነው። ወንጀሉ ውስጥ የተሳተፈው ሰው ቄስ ይሁን ፖለቲከኛ ይሁን አስተዳዳሪ ይሁን የምትለይበት ምክንያት አይኖርም። ኦሮሚያ ላይ 14 የምርመራ ቡድኖች አደራጅተን እየሰራን ነው። በተለያየ ቦታ እንደ ፌደራል ጠቅላይ አቃቤ ሕግም ከክልሉ ጋር ሆነ በዛ ቦታ የተያዙ ሰዎች ወንጀል በመፈጸማቸው በመጠርጠራቸው ነው ይታወቃል። ከ160 በላይ ሰው ህይወቱ አልፏል። በጣም ብዙ ንብረት ወድሟል። አንዳንድ ቦታ ከተሞች ሙሉ ሊያስብል በሚችል ደረጃ የተቃጠሉበት ቦታ አለና ከዚህ ወንጀል ጋር ተያይዞ ሰዎች ታስረዋል። ሀቅ ነው። በፖለቲካል አስተሳሰቡ የታሰረ ማንም ሰው የለም። እኛ እንደ ፌዴራል ጠቅላይ አቃቢ በተሳተፍንባቸው ምርመራ ሂደቶች በሙሉ
ፍርድ ቤት ሳይቀርቡ ዝም ብለው በእስር ላይ እንዳሉ ነው ቤተሰቦቻቸው ያሉበት የሚያውቁትን የሚናገሩት።
በ48 ሰዓት ውስጥ ፍርድ ቤት ያልቀረበ ታሳሪ የለም። ይህን እርግጠኛ ሆኜ የምነግርህ አንዳንድ ቦታዎች ባሌ አካባቢ ለምሳሌ ፍርድ ቤቶች የተቃጠሉባቸው ቦታዎች ነበሩ። የአካባቢ ተቋማትም ጭምር የተቃጠሉባቸው ቦታዎች ነበሩ። እዛ አካባቢ ላይ የተወሰነ ቀን ሌት ሆኖ ሊሆን ይችላል። እሱ ሪዝኑ ቶለሬት የሚደረግ የሚታወቅ ነው የሚሆነው። ከዛ ውጭ ግን ፍርድ ቤቶች በሰላም ሆኖ በሚሰሩባቸው ቦታዎች በተገቢው ጊዜ ህገ መንግስታዊ መብቶቻቸው ተከብሮ ፍርድ ቤት እየቀረቡ የጊዜ ቀጠሮ እየተጠየቀ የምርመራ ፕሮግረስ ለፍርድ ቤት እየተገለጸ ፍርድ ቤት እየፈቀደ ነው ሚሰርቡ እየቀጠሉ ያለው።
በቁጥጥር ስር ውለው ለፍርድ ቤት ያልቀረቡ ካሉ ጽህፈት ቤታቸው እንደሚያጣራ የገለጹት አቶ ፍቃዱ የታሳሪዎቹ ወላጆችም ቢሆኑ ለፌዴራል ጠቅላይ አቃቤ ሕግ ቅሬታቸውን ማሰማት እንደሚችሉ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
በኮንሶ ዞን እና በኤሌ ልዩ ወረዳ በግጭት የተፈናቀሉ 20,000 ዜጎች ሰብአዊ ድጋፍ እንዲደረግላቸው ተማጽኖ አቅርበዋል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ድጋፍ ለማድረግ ይቻል ዘንድ የደረሰውን ጉዳት የሚያጣራ ግብረ ኃይል ወደ ቦታው መላኩን ኮሚሽነር ጋንታ ጋሩማ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
በኮንሶ ዞንና በአሌ ልዩ ወረዳ መካከል በመሬት ይገባኛል በተፈጠረ ግጭት ከ20,000 በላይ ዜጎች መፈናቀላቸውና የአስቸኳይ ጊዜ ሰብአዊ ድጋፍ ባለመደረጉ እየተጎዱ መሆናቸውን በስልክ ለቪኦኤ ተናግረዋል።
ንብረት ሁሉ ተቃጠለ፣ እህል የተጋመረ፣ በቆሎ የተጋመረ ሁሉ ተቃጠለ፣ ቤት ውስጥ ያለው እቃ ሁሉ ተተረፈ፣ ምንም አንድ ነገር የለም። ካፍቲ ሁሉ በጫካ ተማርኳል። ስለዚህ እኛ ባዶ እጅ ነውና በሌ ከተማ ሴቶች ብለን እየለቀትን እኛ እዚህ ከተማ ላይ ነ
ስማቸውና ማንነታቸው እንዳይገለጽ የጠየቁን እነዚህ ዜጎች በችግርና ስቃይ ላይ መውደቃቸውን ገልጠው ድጋፍ እንዲደረግላቸውም ጥሪ አቅርበዋል።
የምንበለው የምንጠጣው አንድ ነገር የለም እና ባዶች አሁን እዚህ አሁን ቀበሌ ለእኛ ማፍት እየፈለጉና ክልል ደቡብ ሆኖ እዚህ በሌ ከተማ ላይ ነ
ተፈናቅለው ከቀያቸውና ከቤታቸው እየወጡ የኮንሶ ዞን ነዋሪዎችን ጨምሮ ከምኖሩበት ከአሌ ልዩ ወረዳ ተፈናቅለው ወንዝ ተሻግረው በደቡብ ኦሞ ዞን ወውጥ በሚባል ከተማ የተጠለሉ ነዋሪዎች መኖራቸውም ተገልጧል። በግጭቱ የተፈናቀሉ ዜጎች 20,000 እንደሚሆኑና አብዛኛው የኮንሶ ነዋሪዎች ከአለ ልዩ ወረዳ ቀርቀርቴ ቀበሌ መፈናቀላቸውን የተናገሩት የኮንሶ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ሀሰን ወላሉ ናቸው። አቶ ሀሰን አንጻራዊ ነው ያሉት ሰላም እየታየ መሆኑን፣ ነገር ግን ግጭቱ ሙሉ በሙሉ አለመቆሙ ተናግሯል።
ወደ 20,000 አካባቢ የሚጠጉ ናቸው ብያለሁ ባለፈውም። አሁን ባለሙያዎች ተማርተን እያንዳንዱ ቦታ ላይ መረጃውን ትክክለኛ መረጃውን የማጥራት ስራ እየተሰራ ነው ያለው። ገራ ዙሪያ ወረዳ ቱሮ አካባቢ ፈናቀሉት እነዛኛዎቹ አሁን ትላንት ላይ አወያይተን ወደ ቀያቸው የመመለስ ስራ የተሰራበት ሁኔታ አለ። ወሽቦ እና ወይበሌ አካባቢ በሁለቱም ሳይድ ስጋቱም እየቀነሰ ጸጥታ ኃይሉም እዛ መካከላቸው እየተንቀሳቀሰ ሰላም እየተፈጠረ ስለሆነ ወደ ቀያቸው እንድመለሱ የተደረገበት ሁኔታ ነው ያለው እና በጣም ችግር ነው። እንደውም የሚለብሱት ልብስ ጥምርላቸውም ይሄላቸውም በጎተራ ያከማቹት እህልም ተቃጥሎባቸዋል። ምርት መሰብሰቢያ ወቅትም ስለሆነ እርሻ ላይ ያከመሩትም እሱም ጭምር ተቃጠለባቸው ስለሆነ ከፍተኛ የምግብ ጉዳት ደርሶባቸዋል።
የኮንሶ ዞን አስተዳደር የተፈናቀሉና በጣም የተጎዱትን ባለው አቅም የመደገፍ ስራ መጀመሩንም ጠቅሰዋል። ከነዚህ ከተፈናቀሉ ዜጎች ውስጥ ቁጥራቸው ትንሽ የማይባሉት ሰዎች ተሰደው ወደ ደቡብ ኦሞ ዞን ብነጸማይ ወረዳና ብራሌ ቀበሌ መግባታቸው ተገልጧል።
ቦታው ራሱ ለማድረስ ራሱ ስጋት ነው። ቦን ጸጥታ ኃይሉ አጅቦ ነው እዛ ቦታ ላይ የሚገደው። አሁንም መጠ ከጥርጣር ነጻ ነው ምን መስለለን ሳለመጠን ከትናንትና ወዲያ ጀምሮ ትናንት እያጓዝ
ግጭቱ ጉዳት ያደረሰው በሁለቱ አስተዳደር አመራሮች መካከል በተፈጠረው አለመግባባትና የተፈጠረውን ግጭት ከማርገብ ይልቅ እንዲባባስ በማድረጋቸው ሲሆን እርስ በርስ እየተወነጃጀሉ መሆናቸውን ለጣቢያችን በሰጡት መግለጫ አስታውቀዋል። የበና ጸማይ ወረዳ አስተዳዳሪ አቶ ደሙ በዛብህ ተፈናቅለው ወደ ወረዳቸው ስለተሰደዱ የአለልዩ ወረዳ ነዋሪዎች የሚከተለውን ተናግሯል።
አጠቃላይ የቤተሰብ አባወራ ወደ 180 እንደዛ አካባቢ ማወራና አባወራ ማለት ነው። ጠቅላላ ቤተሰብ ወደ 797 ነው። አሌዎች ናቸው እንጂ ኮንሶ አይደለም። ወደ እኛ ፈልሶ የገቡት ሁለት ቦታ ላይ ነው ያሉት። አንዱ ወደዚህ ከተማ ውስጥ ነው፣ ሌላኛው ወይቶ ወንዙን ተሻግሮ ቴሌ አካባቢ እሱ አካባቢ ነው የሰፈሩትን 797 ህዝብ ነው የተፈናቀለው ማለት ነው ወደ እኛ የገቡት።
ማህበረሰቡ ከሚያቀርብላቸው መጠለያ ውጪ በወረዳው የተደረገላቸው ድጋፍ አለመኖሩን ገልጠው፣ ነገር ግን ለሚመለከተው አካል ሪፖርት ማድረጋቸውን ተናግረዋል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ግጭቱን የማረጋጋት ስራ የተሰራ እንደሆነና ድጋፍ ለማድረግ እንዲቻል የደረሰውን ጉዳት የሚያጣራ አንድ ግብረ ኃይል ትላንት ወደ ቦታው መላካቸውን ለቪኦኤ ተናግሯል።
ግጭት አለ። ግጭቱ የሰኪሪቲው ስራ እየተሰራ ነው። ነገር ግን ያስፈልጋል የሚለውን የሚያጣራ ቲም ይባል። ከዛ ያለፈ ነገር በእርሶ ስራ ጀምሮ ሪፖርት ከሚያደርገው ተነስተን ነው መግለጫ መስጠት ምችል። ትልቅ ክልልም ከፌደራል የሚንቀሳቀሱ ሪሶርሶችን እንቀሳቀሳለን።
በኮንሶና በአለልዩ ወረዳ መካከል የተፈጠረው ግጭት ከሳምንት በላይ ቀናትን ያስቆጠረ ሲሆን ከኮንሶ በኩል 10 ከአለ ደግሞ 6 ሰዎች እንደተገደሉ የዞንና የልዩ ወረዳውን የመንግስት ስራ ኃላፊዎችን ጠቅሶ ቪኦኤ መዘገቡ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ቀጣዩ ዘገባ ደግሞ የዩናይትድ ስቴትስን ጉዳይ የሚመለከት ነው። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ቢል ባር በተወካዮች ምክር ቤቱ የሕግ ጉዳዮች ቋሚ ኮሚቴ ፊት ቀርበው ተጠይቀዋል። ጠቅላይ አቃቤ ሕጉ በዚህ የትናንት የምክር ቤት ውሏቸው ታዲያ ባለፉት 2 ወራት ሰልፎችና ሁከት ወዳልተለያት የኦሬገን ግዛቷ ፖርትላንድ ከተማ ፌዴራል ኃይሎች መግባታቸው አግባብ ነው ሲሉ በፕሬዝደንቱ ውሳኔ ላይ ከዲሞክራቲክ እንደራሴዎች የተነሳውን ተቃውሞ ተከላክለዋል። ዲሞክራቲክ እንደራሴዎቹ ጠቅላይ አቃቤ ሕጉ የሕግ የበላይነትን ከማስከበር ይልቅ ለፕሬዝደንቱ ያላቸውን ታማኝነት ለመግለጽ ቅድሚያ ሰጥተዋል ሲሉ ይወነጅሏቸዋል። ባለፈው ዓመት ውስጥ ቢል ባር ይዘዋቸዋል በሚባሉ ሌሎችም ጉዳዮች ላይ ጥያቄዎች ቀርበውላቸዋል። ሙሉ ቀን በዘለቀው የተካረረ ንግግር መልስና ማብራሪያ ሰጥተዋል። የተወካዮች ምክር ቤቱ ዘጋቢያችን ካትሪን ጂፕሰን ያጠናቀረችው ዘገባ አለ። ሶሎሞን አባተ ያቀርበዋል።
ጥቁሩ አሜሪካዊ ጆርጅ ፍሎይድ ሚኒሶታ ውስጥ በፖሊስ ቁጥጥር ስር ሆኖ በደረሰበት ጉዳት መሞቱ ከታየ አንስቶ የተቀጣጠለው ተቃውሞ የኦሬገንን ግዙፍ ከተማ ፖርትላንድን ለ2 ወራት ሰቅዞ ይዟታል። እነዚያ ተቃውሞዎች አሁን ሌሊቶቹን በፌዴራል ሕግ አስከባሪ ኃይሎችና በተቃዋሚዎቹ መካከል በፍርድ ቤቶቹ ሰፈር በሚካሄዱ ግጭቶች እየተካረሩ መጥተዋል። ጠቅላይ አቃቤ ሕግ ዊሊያም ባር ትናንት በተወካዮች ምክር ቤቱ የሕግ ጉዳዮች ኮሚቴ ፊት ቀርበው ሲጠየቁ ይህንን የፌዴራል ኃይሎች ስልታዊ ምድቦች ስምሪትና ማንነታቸውን በግልጽ ለመለየት በማይቻል መኮንኖች እየተካሄደ ነው የሚባለውን እስራት ትክክለኛ እርምጃ መሆን ለማስረገጥ ሞከራዋል።
በፍርድ ቤቱ ዙሪያ በየለቱ የሚካሄደውን የተቃውሞ ሰልፍ ለማለት አይቻልም። በማንኛውም ተጨባጭ ሚዛን ብናየው በዩናይትድ ስቴትስ መንግስት ላይ እየተካሄደ ያለ ጥቃት ነው።
በመላ ሀገሪቱ አደባባይ እየወጡ ያሉት ተቃዋሚዎች የሚያሰሙት ድምጽ በሀገሪቱ የፖሊስ አሰራር ውስጥ ተቋማዊና ስርዓታዊ የሆነ የዘር ልዩነትና ጥቃት ዋናው ችግር ነው የሚል ነው። ጠቅላይ አቃቤ ሕግ ባር ግን በዚህ አይስማሙም።
The number of unarmed black men killed by police so far this year is 8. The number of unarmed white men killed by police over the same period of time is 11.
መሳሪያ ሳይኖራቸው እስካሁን የተገደሉ ጥቁር ሰዎች 8 ናቸው። በተመሳሳይ ጊዜ ውስጥ 11 ነጮች መሳሪያ በእጃቸው ሳይኖር ተገድለዋል። ፖሊስ የሚተኩስባቸው አጋጣሚዎች እየቀነሱ ናቸው።
ዊሊያም ባር በዲሞክራቲክ እንደራሲዎች የበላይነት በተያዘው የሕግ መምሪያ ኮሚቴ ፊት ሲቀርቡ የመጀመሪያቸው ነበር የትናንቱ። ዲሞክራቲክ እንደራሲዎቹም የተዘጋጁላቸው ይመስላል። የተወካዮች ምክር ቤቱ የሕግ ጉዳዮች ቋሚ ኮሚቴ ሊቀመንበር ዲሞክራቲክ እንደራሴ ጄሪ ናድለር
Your tenure has been marked by a persistent war against the department's professional core
የርሶን የሥራ ዘመን ለፕሬዝዳንቱ እጅ መንሻ ለማቅረብ በግልጽ በሚያደርጓቸው ጥረቶች በመስሪያ ቤቱ ባለሙያዎች ላይ በሚያካሂዱት ያልተቋረጠ ጦርነት ተለይቶ የሚታወቅ ነው።
ጠቅላይ አቃቤ ሕጉ ፌደራል ኃይል ማሰማራት መወሰናቸው የፊታችን ጥቅምት መጨረሻ ላይ በሚካሄደው ፕሬዝዳንታዊ ምርጫ መዳረሻ ሰሞን ሆን ተብሎ እየተደረገ ያለ በፖለቲካ ግፊት የሚፈጸም አድራጎት ነው ሲሉ ዲሞክራቲክ እንደራሲዎቹ ይከሳሉ።
Americans are very suspicious of your motives here. There are those who believe you are sending federal law enforcement into these cities not to combat violent crime.
አሜሪካውያን በርሶ የታለመ እንቅስቃሴ ላይ ጥርጣሬ አላቸው። ወደ ከተሞቹ የፌደራል ሕግ አስከባሪዎችን የሚልኩት የውከት ወንጀሎችን ለመዋጋት ሳይሆን ፕሬዝዳንቱን እንደገና ለመመረጥ ያደረጉ ያሉትን ጥረት ለማገዝ እንደሆነ የሚያምኑ አሉ። ፕሬዝዳንቱ በተቃውሞ ሰልፈኞቹና በፖሊስ መካከል የሚፈጠሩ ግጭቶችን ዋና ማሳያቸው ለማድረግ እንደሚጥሩ ግልጽ አድርገዋል። ይህ ደግሞ የምረጡኝ ዘመቻቸው ማዕከላዊ ሐሳብ ነው።
ጠቅላይ አቃቤ ሕግ ቢል ባር በትናንት መልሶቻቸው በጆርጅ ፍሎይድ ሞት የተነሳሳውንና ዋይት ሃውስ ቤተ መንግስት አቅራቢያ የተደረገውን ሰላማዊ ሰልፍ በኃይል ለመበተን የተወሰደው እርምጃም በተቃዋሚዎቹ ጉዳት ደርሶበታል የተባለው ቅዱስ ዮሐንስ ቤተ ክርስቲያን ፊት ለፊት ቆመው ፎቶ የተነሱትን የሀገሪቱን ፕሬዚደንት ደህንነት ለመጠበቅ ሲባል የተደረገና ትክክለኛም እንደነበረ ተናግረዋል።
ሰለሞን አባተ ለዘገባው አመሰግናለሁ። ቀጣዩ ዘገባ ወደ ኢትዮጵያ የሚወስደን ነው። በኦሮሚያ ክልል በአንድ ጀምበር 304 ሚሊዮን ችግኞችን ለመትከል ሰፊ ስራ በዛሬው ዕለት ተከናውኗል። በችግኝ ተከላው መርሃ ግብር ላይ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳን ጨምሮ የተለያዩ የሥራ ኃላፊዎች ተገኝተዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በችግኝ ተከላ መርሃ ግብሩ ላይ የተሳተፉት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ሀገሪቱ ካለችበት የደህንነት ማቅ ለመውጣት መንግስት ህብረተሰቡን በማሳተፍ ወደ ብልጽግና የሚሻገርበትን ስትራቴጂ በመንደፍ እየሰራ ነው ብሏል። የዚህ ቅድ አካል የሆነው አረንጓዴ አሻራን የማኖር መርሃ ግብር የነገው ትውልድ ያለምንም ችግር ውሃ በማግኘት በመስኖ ማልማት እንዲችልና በኢኮኖሚ አስተማማኝ ደረጃ ላይ እንዲደርስ በማለም የሚከናወን ተግባር መሆኑን ተናግሯል።
አሻራ መገሪሳ አሎታራቲፍስ
አረንጓዴ አሻራ ለዛሬ ትውልድ ነው። ከሁሉም በላይ ደግሞ ለነገው ትውልድ ነው። የነገው ትውልድ በጥሩ አየር ውስጥ የሚኖር ውሃቶ የሚቸገር ሳይሆን በውሃ ተጠቅሞ በመስኖ አልምቶ ኑሮውን በከፍተኛ ሁኔታ የሚያሻሽል ትውልድ በለም መሬት ለም አካባቢ ለሚቀጥለው ትውልድም ያለውን የሚያስተላልፍ እንዲሆን የፌዴራል መንግስታችን በተለይ ደግሞ ጠቅላይ ሚኒስትራችን ባለፈው ዓመት ያስጀመሩትን የአረንጓዴ አሻራ መርሃ ግብር አስቀጥለን በኦሮሚያ ክልል 3.4 ቢሊዮን ችግኝ እየተከልን እንገኛለን። አስደናቂ ተግባርም ተከውኗል።
በዘንድሮ ዓመት በመላው ሀገሪቱ ለመትከል ከታቀደ 5 ቢሊዮን ችግኞች መካከል 3.4 ቢሊዮን ችግኞች በክልሉ እንደተዘጋጁ የኦሮሚያ እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ ዳባ ደበሌ ተናግሯል። የዘንድሮው የችግኝ ተከላ ያተኮረው የተክሎቹ ፍሬ ለምግብነት የሚውሉ መሆኑን በማሳቸው በክላስተር የተከሉ አርሶ አደሮች ተናግሯል። ይህም የምግብ ዋስትናን ለማረጋገጥ ጉልህ ሚና ይኖረዋል ብለዋል። ከአርሶ አደሮቹ መካከል በኦሮሚያ ክልል ሁሉም ዞኖችና ከተሞች ዛሬ ከጠዋት 12 ሰዓት ጀምሮ የችግኝ ተከላ መርሃ ግብር መከናወኑ ታውቋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
በወቅታዊ የኢትዮጵያና ዓለም አቀፍ ዜናዎች ላይ ያተኮሩ ዘገባዎች የተሰሙበት የመጽሔት ክፍለ ጊዜ ተጠናቋል። ለሁለተኛው የዝግጅታችን አጋማሽ ወደ ያዝናቸው ዘገባዎችና መደበኛ ፕሮግራም ይሆናል የምናመራው። ከዚያ በፊት ግን ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፈውን ጋቢና የተሰኘውን ፕሮግራማችንንም እንድታደምጡ እንጋብዛችኋለን። ዌብሳይታችን amharic.voanews.com ነው። በማህበራዊ መገናኛዎች የሆነ እንደሆነ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ልትከተሉን ትችላላችሁ። የምሽቱን ፕሮግራማችንን ብርሃን ኃይሉ እየመራች ነው። የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። ለመስተንግዶ የተቀመጥኩት ደግሞ ቆንጂት ታዬ ነኝ። አሁን የምሽቱን መደበኛ ፕሮግራም ኢትዮጵያውያን በአሜሪካን እናቀርባለን። በዩናይትድ ስቴትስ በቅርቡ ጥገኝነት ጠያቂዎችን በሚመለከት የአሜሪካ ጠቅላይ ፍርድ ቤት ባሳለፈው ውሳኔና እሱንም ተከትሎ በተሰራጩ ዘገባዎች ዙሪያ ግልጽ ያልሆኑና መብራራት የሚገባቸው ጉዳዮች መኖራቸውን ሁለት የሕግ ባለሙያዎች ለአሜሪካ ድምጽ ተናግረዋል። የዛሬው ኢትዮጵያውያን በአሜሪካ እንግዶቻችን ናቸው። አዘጋጅና አቅራቢ ደረጀ ደስታ።
ሰላም ጤና ይስጥልን አድማጮች። ዛሬ በካሊፎርኒያ ሳኖዜ የሚገኙት የሕግ ጠበቃ የሚጌታቸውና እንዲሁም እዚያው በካሊፎርኒያ በሎስ አንጀለስ የሚገኙት ሌላኛዋ የሕግ ጠበቃ ሙሉመቤት አለማየሁ የዛሬው የኢትዮጵያውያን በአሜሪካ እንግዶቻችን ናቸው። ሰሞኑን በተሰማው የአሜሪካ ጠቅላይ ፍርድ ቤት ውሳኔ ዙሪያ ያላቸውን የባለሙያ አስተያየት ያካፍሉናል። በቅድሚያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በአሜሪካ የጥገኝነት ጥያቄ አቅርበው ማመልከቻቸው በኢሚግሬሽን ባለስልጣናት ውድቅ የተደረገባቸው ስደተኞች ይግባኝ ማለት ህገ መንግስታዊ መብት የላቸውም ሲል መወሰኑ ተዘግቧል። ዘገባው ግልጽነት የጎደለውና መብራራትም የሚገባው መሆኑን የህግ ባለሙያዎቹ ያምናሉ። ለመሆኑ ይህ ውሳኔ ምን ማለት ነው? ከዚያ በፊት ውሳኔው ራሱ ምንድን ነው የሚለው? ሙሉመቤት አለማየሁ በሚሰጡን ማብራሪያ እንጀምራለን።
ውሳኔው የሚለው ምንድን ነው? ኤክስፐዳይትድ ሪሙቨል ወይም ደግሞ በተጣደፈ ፕሮሰስ ወይም ሂደት አገር ውስጥ እንዳይገቡ መወገድ ይገባቸዋል ብለው የሚገምቷቸው የሚወስኑባቸውን ሰዎች ላይ ይግባኝ የማድረግ መብታቸው ወይም የጥገኝነት ጥያቄ የማቅረብ መብታቸው ምን ያህል ነው አሜሪካን ሀገር ውስጥ የሚለው ላይ ነው። እና ይሄ ውሳኔ የሚመለከተው ከመጀመሪያው አሜሪካን ሀገር ውስጥ ለመግባት በቦርደርም ሆነ በአይሮፕላንም መጥተው ኤርፖርት ውስጥም ሆነ በምንም አይነት ፖርት ኦፍ ኤንትሪ ጋር በመድረስ ምንም አይነት ቪዛ ከሌላቸው አሜሪካን የፈቀደላቸው እንዲገቡ የሚያስፈቅድላቸው ቪዛ ከሌላቸው በአስቸኳይ በሆነ መንገድ በኤክስፐዳይትድ ሪሙቭል ሊመልሳቸው ወይም ሊያግዳቸው ይችላል ከመግባት ይላል ሕግ፣ የአሜሪካን ኢሚግሬሽን ሕግ። እና እነዚህ ሰዎች ማድረግ የሚችሉት ምንድን ነው? ፍራቻ ካላቸው፣ ወደ ሀገራቸው የመመለስ ፍራቻ ካላቸው የጥገኝነት ጥያቄ ማቅረብ እፈልጋለሁኝ ይላሉ። እና ያንን የጥገኝነት ጥያቄ ለማቅረብ የሚችሉት ፕሮሰሱ እንዴት ነው? ምን ያህል ድረስ ነው የሚታይላቸው ወይም ሪቪው የሚደረገው የሚለው ላይ ነው እንግዲህ ይሄ ውሳኔ የመጣው።
የሚጌታቸው እዚህ ላይ የሚጨምሩት ካለ?
ይሄ ውሳኔ በጣም ውሱን የሆነ የጠቅላይ ፍርድ ቤት የሰጠው ውሱን በሆነ ጥያቄ ላይ ነው። ማለትም የአንድ ሰው ድንበር ላይ ያለ አገር ውስጥ ገብቶ ነዋሪ ያልሆነ አዲስ መጤ ሰው ምን ያህል ነው መብቱ? የይግባኝ መሰማት መብቱ ምን ያህል ነው? በእስር ቤትስ ቆይቶ መታሰሩ ምን ያህል ነው የሚለውን ጥያቄ ነው የፈታው። እና በመሰረቱ በጣም ባጭሩ የዚህ ውሳኔ ነገር ብናየው አንድ ሰው ለአገሩ እንግዳ የሆነ አገር ድንበር ላይ ጥገኝነትን ጠይቆ በአስቸኳይ ያ የሰጠው ኦፊሰር ከሀገር ውጣ ብሎ ካለው ያ በቂ ነው እንጂ ወደ መደበኛ ፍርድ ቤት ገብቶ ጉዳዩ እንደገና እንዲታይለት በይግባኝ እንዲገመገምለት መብት የለውም ወደሚል ውሳኔ ነው የደረሰው። ይሄ ማለት እንግዲህ ከታች የነበረው የይግባኝ ሰሚ ፍርድ ቤት አይ ማንኛውም ሰው ሊታሰር አይገባም ከጦርነትና ከምናምን በስተቀር ታስሮ ሊቆይ አይገባምና የታሰረበትን ምክንያት ይግባኝ ሊል ይችላል ብሎ ነበረ። ይሄ ጠቅላይ ፍርድ ቤት ግን ነው የለም ያ ውሱን ነው መብቱ ህግ አውጪው የሰጠው 1996 ዓ.ም ተመረተ ያወጣው ህግ የሚለው እዛው ላይ መጣ። ጥያቄውን ጠየቀ ጥያቄው እንቢ ተባለ በዛው ባስቸኳይ እንዲወጣ ነውና ባስቸኳይ እንዲወጣ የሚለውን ያጸድቃል የሚለው እንግዲህ ባጭሩ።
ይሄ ጠቅላይ ፍርድ ቤቱ ውሳኔ የሰጠው ውሳኔ ማንን ነው የሚመለከተው?
ይሄ ውሳኔ የሚመለከተው expedited removal ማለትም በተጣደፈ ሂደት ውስጥ እንትን እንዲታገዱ አፕላይ ለሚያደርግባቸው ሰዎች ማለት ነው። ማለትም እንግዲህ expedited removal ውስጥ የሚገቡት ሰዎች እነማን ናቸው ብንል የመግቢያ ፈቃድ ቪዛ የሌላቸው እዚህ ሀገር 2 ዓመት በተከታታይ ፊዚካሊ እዚህ መቀመጣቸውን ማሳየት የማይችሉ ሰዎች ካሉና ከተያዙ፣ ሌላው ደግሞ ከ14 ቀን ወይም ከ2 ሳምንት ወይም ከ100 ማይልስ ጊዜ ውስጥ በአሜሪካን ሀገር ውስጥ በመግባቱ ጊዜ ውስጥ የተያዘ ሰው ማለት ነው። እና እነዚህ ሰዎች እነዚህ እንግዲህ በሶስቱ አይነት የምንላቸው ሰዎች በሚያዙበት ጊዜ በአሜሪካን ኢሚግሬሽን ኦፊሰሮች የጥገኝነት ጥያቄ ማቅረብ እንፈልጋለን ሲሉ፣ ማመልከቻ ማስገባት እንፈልጋለን፣ ጥያቄ ማስገባት እንችላለን ሲሉ የሚሄዱት ፕሮሰስ አላቸው። እንደ ማንኛውም እንደሌላው ሰው ከነዚህ ውጪ የሆነ ሰው ገብቶም ሆነ የቆየም ከነበረ ሙሉ ማመልከቻውን ቀጥታ ያሳለም ማመልከቻውን ቀጥታ ማስገባት ይችላል። አሁን እነዚህ ሰዎች እንግዲህ ምን ደረጃ ላይ ናቸው? ያንን የጥገኝነት ማመልከቻ እንኳን ለማስገባት ይፈቀድላቸዋል ወይ ተብሎ የሚታዩ ሰዎች ናቸው። ሶ እነዚህን ሰዎች ብቻ ነው የሚያካትተው። በዚህ አይነት ገብተው የጥገኝነት ማመልከቻ ለማስገባት ይፈቀድልን ለሚሉት በቅድሚያ ለማስገባት ይችላሉ ወይ ሊፈቀድላቸው ወይ የሚለውን ፕሮሰስ ማን የሚለውን ስክሪኒንግ የሚደረጉት ሰዎች ብቻ ናቸው ይሄ ውሳኔ የሚመለከታቸው።
አሳይለም ጠያቂዎች አሉ ወደዚህ ሀገር ሲመጡ። አንደኞቹ አሁን እንዳላቸዋቸው በድንበር በኩል የሚገቡ ናቸው። ሌሎቹ ደግሞ ወይም አገር ውስጥ ገብተው የቆዩም ሊሆን ይችላል፣ ወይም ደግሞ በአውሮፕላን ማረፊያዎች በኩል የገቡ ሊሆኑ ይችላሉ። በቪዛ የመጡ በተለያየ ምክንያት ወደ አሜሪካን ሀገር ህጋዊ በሆነ መንገድ የመጡ ግን እዚህ ሀገር ለመቅረት የወሰኑ ሊሆኑ ይችላሉ።
እዚህ ላይ ማስረዳት የምፈልገው ምንድን ነው? በአብዛኛው አንድ ሰው ለምሳሌ ወደ አሜሪካን ሀገር በአውሮፕላን ሲገባ የራሱ ቪዛ ይዞ ነው የሚመጣው። ያ ቪዛ ምናልባት የቱሪስት ቪዛ ሊሆን ይችላል፣ የተማሪ ቪዛ ሊሆን ይችላል፣ የተለያየ አይነት ነገር ሊሆን ይችላል። ግን እዚህ ሀገር በህጋዊ እንዲገባ የሚያስችለው ፍቃድ ይዞ ነው የሚገባው። በዛ አማካኝነት ነው ከድንበር የሚሻገረው ማለት ነው። አንዴ እንደዛ አድርጎ ድንበር ተሻግሮ ለገባ ሰው በቀጥታ ማመልከቻ የአሳይለም ጥያቄ ካለው ወደ ሀገሩ የመመለስ ፍራቻ ካለው ጥገኝነት ማመልከት የሚፈልግ ከሆነ በቀጥታ ማመልከቻ ቅጹን በመሙላት ከዛ የአሳይለም ፕሮሰሱን ይጀምራል ማለት ነው። የአሳይለም ፕሮሰስ መጀመሪያ ፋይል ካደረገ በኋላ የአሳይለም ኦፊስ የሚባል አለ። እዛ ይቀርብና ቃለ መጠይቅ ተደርጎለት በቃለ መጠይቁ አሳማኝ ከሆነ የአሳይለም ኦፊሰር አሳይለም የመስጠት መብት አለው። እንደገና ደግሞ እሱ ያላመነበት ከሆነ ወደ ፍርድ ቤት ይመራዋል። ያ ፍርድ ቤት እንደገና ጉዳዩን ያያል እንደ አዲስ። ያ ፍርድ ቤት አሁንም ውሳኔ ሰጥቶ ሊፈቅድለትም ሊከለክለው ይችላል። ከከለከለው ደግሞ ወደ ቦርድ ኦፍ ኢሚግሬሽን አፒል ወደሚባል ይግባኝ ብሎ እንደገና በይግባኝ እንዲታይለት ሊያደርግ ይችላል። ከዛ በኋላ ደግሞ ቦርድ ኦፍ ኢሚግሬሽን አፒልም ደግሞ ቢከለክለው ከዛ በኋላ በአለበት ክልል የሚኖረው ሰርኪት ኮርት ላይ ማለትም መደበኛ ፍርድ ቤት ነው ይግባኝ ብሎ እዛ ይግባኙን ሊያሰማ ይችላል። በእኛ አካባቢ ለምሳሌ 9th Circuit ነው ያለው። 9th Circuit ጉዳዩን ሊያሰማ ይችላል። ከዛ እሱን ካሰማ በኋላ ዲናይድ ከሆነ እንደገና ወደ ጠቅላይ ፍርድ ቤት ድረስ ይግባኝ ማለት ይችላል።
ይህ ማለት ግን ብለው ይቀጥላሉ የሚ የህግ ባለሙያዎቹ ማብራሪያ እዚህ ላይ አላበቃም። ተከታዩም በሚቀጥለው ሳምንት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ጊዜ።
ደረጀንና እንግዶቹን እናመሰግናለን። በወቅታዊ የኢትዮጵያ ጉዳዮች ዙሪያ የተካሄደ ውይይት ይቀርባል። ዝግጅታችን እስከ 4 ሰዓት ድረስ ይቆያል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። በኢትዮጵያ በየጊዜው ቦታውንና መልኩን እየቀያየረ ለሚመጣው ሁከት፣ ግጭትና ጥቃት መፍትሄው በሚያግባቡ ጉዳዮች ላይ ውይይት ማካሄድና ሕግን ማስከበር ነው ሲሉ ያነጋገርናቸው ሁለት እንግዶች፣ አንድ አንጋፋ ፖለቲከኛና አንድ ምሁር ተናገሩ። የቀድሞ የኦነግ መስራች አቶ ሌንጮ ለታና በኒውዮርኩ አዮና ዩኒቨርሲቲ የማህበረሰብ ሳይንስ መምህሩ ዶክተር ደረሰ ጌታቸው ናቸው። ጽዮን ግርማ አነጋግራቸዋለች።
በኢትዮጵያ ፖለቲካ ውስጥ ከ50 አመታት በላይ የቆዩትና ከኦሮሞ ነጻነት ግንባር ኦነግና ከኦሮሞ ዴሞክራሲያዊ ግንባር ኦዴግ መስራቾች አንዱ የሆኑት አቶ ሌንጮ ለታ ራሳቸውን ፓርቲ ከመምራት ስራ በጡረታ ቢያገሉም ለሀገር ይበጃል በተባሉ ጉዳዮች ላይ የኢትዮጵያ ሁኔታ ከሚያሳስባቸው ሌሎች ሰዎች ጋር ተሰባስበው እየሰሩ መሆኑን ይናገራሉ። በአማራና በኦሮሞ ማህበረሰብ ስም የተሰባሰቡ የፖለቲካ ድርጅቶች ውይይት እንዲያደርጉ ተወስኖ እሱን ለማሳለጥ ከሌሎች ሰዎች ጋር እየሰሩ መሆናቸውን ገልጸዋል። ከድምጻዊ ሀጫሉ ሁንዴሳ ግድያ በኋላ በኢትዮጵያ የተከሰተውን አለመረጋጋት ተከትሎ አስተያየታቸውን ጠይቀናቸዋል።
አስቀድሜ ለሀጫሉ ቤተሰብና ደጋፊዎቹ ተሰማኝን ጥልቅ ሐዘን ለመግለጽ እፈልጋለሁ። ለሁሉም መጽናናትን እመኛለሁ። የእሱ ግድያ ምክንያት ሆነና ወጣቶች ሰላማዊ ሰልፍ ወጡ በብዛት፣ ይሄ እንግዲህ የታመቀ ስሜት አለ ማለት በሰዓታት ነው ሰልፍ መውጣት የጀመሩት። የእሱ መገደል ሲሰሙ እየታመቀ ያለው ስሜት ምንድን ነው? ተጠርቶ ካልታከመ በጣም አስቸጋሪ ሁኔታ ነው የንማም ነው።
ከዛ በኋላ እንግዲህ የሰው ህይወት ጠፍቷል፣ ንብረት ተቃጥሏል፣ እንደምንሰማው በርከት ያሉ ጉዳቶች ደርሰዋል። በእርሶ እይታ ይሄ የታመቀ ስሜት ወደዛ ጥቃት ሄዷል የሚል ግምገማ አሉት?
ሰዎች መገደል የጀመሩት ይሄ ለውጥ እንደተጀመረ ነው። በተለይ በድንበር አካባቢ ወደ ምስራቅ ኦሮሚያ አካባቢ ብዙ ሰው ተገሏል፣ ተፈናቅሏል። እንዲሁም ሰሜኑ በኩል ጉምዞች ላይ የደረሰ ጥቃት አለ። ስለዚህ ይሄ ኦሮሚያን ብቻ የሚመለከት ሁኔታ አይደለም። አለመግባባት አለ ማለት ነው። ህዝብን ለህዝብ ለማጣላት የሚፈልግ ቡድን አለ ማለት ነው። ይሄ ተጠንቶ መፍትሄው መገኘት አለበት እና በኦሮሚያ ላይ ብቻ ማተኮሩ ትክክል አይሆንም። የተሳሳተ መልክ ነው የሚሰጠው።
ይህን ማንም ይፍጠረው እንግዲህ ማንም ተጠያቂ ይሁን ማንም፣ በምርመራ የሚረጋገጥ ሂደት እንዳለ ሆኖ የተፈጸመውን ድርጊትስ ያወግዙታል?
ይሄ ድሃ ሀገር ነው። የማንም ንብረት መውደም አሳዛኝ ነው፣ ተገቢም አይደለም። በማንም ይሁን ሰው መገደል የለበትም። ያለ ህግ ያለ ፍርድ ሁኔታ ሰዎች ሲገደሉ በጣም የሚያሳዝን ነው። ለምንድን ነው ግድያ የሚካሄደው? ማን ነው ፈጻሚ? ተጠንቶ መፍትሄ መፈለግ አለበት።
እርስዎ ጉምቱ ፖለቲከኛ፣ አንጋፋ፣ ቅድምም እንደጠቀሱት ማማከር በሽምግልና ላይ ያሉ በመሆኑ በተደጋጋሚ ወራት እየተቆጠሩ እንደዚህ ያሉ ሰቆቃዎች በኢትዮጵያ ምድር እንዳይሰማ ምንድን ነው የሚመክሩት?
አንደኛ ነገር በምን ላይ ነው ስምምነት የለንም ብለን ስናየው መሰረታዊ የሆኑ ጥያቄዎች ላይ በዚህ ሀገር ስምምነት የለም። ኢትዮጵያ ምን አይነት ሀገር ነች በሚለው መሰረታዊ ጥያቄ ላይ ስምምነት የለም። ወደ ዲሞክራሲ እንሻገራለን እንላለን እንጂ ዲሞክራሲ በምን አይነት ሁኔታ ምን ሲሟላ ዲሞክራሲ ይገኛል በሚል ላይ ስምምነት የለም። ስለዚህ እኔ የሚያዋጣው ምርጫ ውድድር ከመሄዳችን በፊት በእነኚህ መሰረታዊ ጥያቄዎች ላይ ምክክር ተደርጎ ናሽናል ዳያሎግ ተደርጎ አንድ ኮምፕሮማይዝ ላይ መድረስ ሀገራዊ ምክክር መኖር አለበት ብዬ ነው የማምነው። በዚህም ላይ ዝግጅቱን እየሰራን ነው ከሌሎች ኮንሰርንድ ከሆኑ ኢትዮጵያንስ ጋር።
ያንን ብሔራዊ ውይይት ተደርጎ ወደ አንድ ሰጥቶ ወደ መቀበልና ወደ አንድ የሚያግባባ ነገር የሚያመጣ ውይይት ያስፈልጋል፣ ለዛ እየሰራን ነው የሚሉት ምን ደረሳችሁ?
ሁኔታውን ማመቻቸት ነው እንጂ ናሽናል ዳያሎግ ወይም ሀገራዊ ምክክር አይጀመርንም። ሁኔታውን ስናመቻች ኮሮና መጣች፣ ስብሰባ ማድረግ አቃተን። ከዛ በኋላ በቨርቹዋል ሰባ በዙም ማድረግ ጀመርን። አሁን ደግሞ ሌላ ችግር ተፈጠረ። ስለዚህ ግን ዝግጅቱን ጨርሰናል። ባለ ድርሻ አካሎችን ሰብስበን የተደረጉ ጥናቶች አሉ። እነዚህ የተደረጉ ጥናቶች እናቅርበን ወደ ናሽናል ዳያሎግ እንዴት እንገባበታለን በሚለው ላይ አንድ ውሳኔ ላይ ይደረሳል እየቀጥባል።
የአማራና የኦሮሞ የፖለቲካ ድርጅቶች እንዲወያዩ ለማድረግ እየሰሩ እንደሆነ ገልጸውልኝ ነበር በመግቢያችን ላይ። እና ይህ ሁኔታ የሚያስተካክለው ነገር ያለ ይመስሎታል?
እውቅና ከተሰጣጡ አንዱ ለሌላኛው እውቅና ከሰጠት ምንም ችግር አይኖርም። ጎረቤት ነን፣ ሁሉም በቤቱ ጌታ ይሆናል። እንደ ጎረቤት ደግሞ አብረን እንዴት እንኖራለን በሚለው ላይ